ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 12 2008 ዓ.ም ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ አድማጮች።
ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
ቆንጂት ታዬ ነን።
የአውሮፓ ፓርላማ በኢትዮጵያ ጉዳይ ላይ ከትናንት በስቲያ ቀርቦለት የነበረውን የውሳኔ ሐሳብ ዛሬ አጸደቀ።
The joint motion for resolution which was adopted in the parliament was actually sponsored not just by my group but by 7 political groups.
ይህ በፓርላማው የጸደቀው ግዙፍ ውሳኔ የተደገፈው በኔ ቡድን ብቻ ሳይሆን የአውሮፓ ፓርላማ አባላት በሆኑ 7 ዋና ዋና የፖለቲካ ቡድኖች ነው።
የአውሮፓ ፓርላማና የፓርላማው የተለያዩ ኮሚቴዎች አባሏ አና ጎምሽ ማምሻውን ለቪኦኤ ከሰጡት ቃል የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባ አለን። አርዕስተ ዜናውን ቆንጅት አሰማናለች።
ሶማሊያ ዋና ከተማ ሞቃዲሾ በሚገኝ አንድ የታወቀ ምግብ ቤት ዛሬ መኪና ላይ የተጠመደ ቦምብ መፈንዳቱን እማኞች ገለጡ የሚለው ለምሽቱ ካሉን ዋና ዋና ዜናዎች መካከል አንዱ ነው።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የአውሮፓ ፓርላማ በኢትዮጵያ ጉዳይ ላይ ከትናንት በስቲያ ቀርቦለት የነበረውን የውሳኔ ሐሳብ ዛሬ አጸደቀ። ፓርላማው ውሳኔውን ያጸደቀው ከ8ቱ አባል ፓርቲዎቹና ቡድኖቹ ግዙፎቹን የአውሮፓ ሕዝብ ፓርቲና የሶሻሊስቶችና ዲሞክራቶች ቡድንን ጨምሮ በ7ቱ ድጋፍ መሆኑን የፓርላማው አባል አና ማሪያ ጎመሽ ማምሻውን ለቪኦኤ በሰጡት ቃል አመልክተዋል። የውሳኔ ሐሳቡ 15 ነጥቦችን የያዘና አንዳችም ማሻሻያ ያልተደረገበት ነው።
ሶማሊያዋ ዋና ከተማ ሞቃዲሾ በሚገኝ ባህር ዳርቻ ላይ ያለ የታወቀ ምግብ ቤት ዛሬ ሐሙስ መኪና ላይ የተጠመደ ቦምብ መፈንዳቱን እማኞች ገለጹ። ከፍንዳታው ተከትሎ ታጣቂዎች ምግብ ቤቱን ጥሰው ገብተው ተኩስ መክፈታቸውን የተዘገበው ለዚህ ጥቃት ወዲያውኑ ኃላፊ እኔ ነኝ ያለ ወገን ባይኖርም ከአሁን ቀደም ለሚደርሱ መሰል ጥቃቶች ግን አልሸባብ የተባለው ቡድን ነው ኃላፊነት ሲወስድ የቆየው።
በሌላ ዜና የአልሸባብ ነውጠኞች ባለፈው ወር ሰሜን ምስራቅ ኬንያ ውስጥ በአንድ አውቶቡስ ላይ ጥቃት ባደረሱበት ወቅት ከክርስቲያን ወንድሞች አልለይም በማለቱ በጥይት ተመትቶ የቆሰለው የእስልምና እምነት ተከታይ አርፏል። ግለሰቡ ናይሮቢ በሚገኘው ኬንያታ ሆስፒታል የሕክምና እርዳታ ሲደረግለት ቆይቶ ያረፈው ባለፈው እሁድ መሆኑ ታውቋል። ጂል ክሬግ ዘግቦበታል። ሶሎሞን ክፍሌ ያቀርበዋል።
የ24 ዓመት ዕድሜ ያለው ሳልህ ሳብዶ ፋራ አውቶቡሱ በተጠቃበት ወቅት ታፋው ላይ ነበር በጥይት የተመታው። ወደ ናይሮቢ ለተጨማሪ ሕክምና እርዳታ በአውሮፕላን ከመወሰዱ በፊት ማንዴራ ሆስፒታል ገብቶ እንደነበረም ተዘግቧል። ፋራ በቅርቡ በሆስፒታል አልጋው ላይ እንዳለ ከአሜሪካ ድምፅ ራዲዮ ጣቢያ ጋር ባደረገው ቃለ ምልልስ እስልምና ሰላምን የሚያስተምር ሃይማኖት ነው፣ ሙስሊሞችና ክርስቲያኖች ደግሞ በጉርብትና የሚኖሩ ናቸው ሲል አስረድቷል። ሕዝብ በአንድነት በሰላም መኖር አለበት፣ የተለያዩ ሃይማኖት መከተላችን እንጂ እኛ ልዩነት የለንም ይላል። ወንድማማቾች ነን። ስለዚህ ሙስሊም ወንድሞቼን የምጠይቃቸው ክርስቲያኖች እኛን ይጠብቁ ዘንድ እኛም እነርሱን መጠበቅ እንዳለብን ነው፣ እርስ በርስ እየተረዳዳን በሰላም እንድንኖር ብሏል። የፋራ አጎት ልጅ ኢብራሂም ሙሐመድ ሳልህ ይባላል። ፋራ በዚያን ዕለት አውቶቡሱ ላይ የወሰደውን እርምጃ ትክክለኛ ነው ሲል ይናገራል። ሁላችንም ሰብአዊ ፍጥሮች ነን፣ ተመሳሳይ እሴት እንጋራለን። ሃይማኖትን ምክንያት እያደረጉ ሊከፋፍሉን መሞከር ተቀባይነት የለውም ብሏል። ስለዚህ ሁላችንም በአንድነት መቆም አለብን። ስንተባበር ጥረታችን ይሳካል፣ ስንከፋፈል እንረታለን ብሏል ሳለ። ነውጠኞች ባለፈው ወር አውቶቡስ ላይ ጥቃት ባደረሱበት ወቅት ተሳፋሪዎች ወርደው በየሃይማኖቶቻቸው ተከፋፍለው እንዲቆሙ ነበር የተጠየቁት። ተሳፋሪዎቹ ግን አልተስማሙም። ባንድነት እንብኛሉ። እንዲያውም ሙስሊሞቹ ታጣቂዎቹን ተጋፍጠው ወይ ሁሉንም አብረው እንዲገድሉ አለበለዚያ እንዲተዋቸው ነበር ያሳሰቡት። ነውጠኞቹ ወሰዱት አማራጭም ትተዋቸው መሄዱን ሆነ። የፋራ የቀብር ስነ ስርዓት ከትላንትና በስቲያ ማክሰኞ ከማንዴራ በስተምዕራብ 72 ኪሎ ሜትር ርቀት ላይ በመትገኘው ራሙ ከተማ ተፈጽሟል። የአንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህሩና የአራት ወጣት ልጆች አባት የነበረው ሳላህ ሳብዶ ፋራ ባለቤቱ ነፍሰ ጡር ናት።
የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አባላት በቡጁምቡራ ጉብኝት ማድረጋቸው እንዳስደሰተው የብሩንዲ መንግስት አስታውቋል። የፕሬዚደንቱ የፒየር ንኩሩንዚዛ ከፍተኛ አማካሪ ዊሊ ኒያሚትዌ ሲናገሩ ዓለም አቀፉ ማህበረሰብ የቡሩንዲን ቀውስ አስመልክቶ ይነገረው የነበረው ሁሉ ሐሰት መሆኑን የዓለሙ ድርጅት ልዑካን ቡድን በስፍራው ተገኝቶ ማጣራት ይችላል ብለዋል። በመጽሔት ዝርዝር ያለ ዘገባ አለን። ከኢቦላ ነጻ ተብላ ባለፈው ወር በታወጀላት በሲየራ ሊዮን በበሽታው የተጠቃ ሁለተኛ ሰው መገኘቱን የዓለም የጤና ድርጅት አስታወቀ። የመጀመሪያው የኢቦላ ተጠቂ ባለፈው ሳምንት ይፋ የተደረገው በቅርቡ ታመው ያረፉ አንዲት ሴት አስከሬን ሲመረመር ቫይረሱ ከተገኘ በኋላ ነው። እኚህን ሴት ሲያስታምሟቸው የነበሩ አክስታቸው ላይ ቫይረሱ መገኘቱን የዓለም የጤና ድርጅት ቃል አቀባይ አስረድቷል። ሴትየዋ የህመሙን ምልክት ማሳየት ከጀመሩ በኋላ ለብቻቸው ተገልለው ክትትል ሲደረግላቸው መቆየቱንና አሁን ሕክምና ላይ መሆናቸውን ቃል አቀባይዋ አክለው ተናግረዋል። በግብፅ ሁከታማ በሆነው በሲና ልሳነ ምድር ታጣቂዎች በፍተሻ ኬላ ላይ ተኩስ ከፍተው 5 ፖሊሶችን መግደላቸውን የአገር ግዛት ሚኒስቴሩ አስታወቁም። የሲናይ ትልቋ ከተማ በሆነችው ኤልአሪሺ ትናንት ረቡዕ ማታ በደረሰው ጥቃት 3 ፖሊሶች መቁሰላቸውን የሚኒስቴር መስሪያ ቤቱ አመልክቷል። ለጥቃቱ ኃላፊነት የወሰደ ወገን የለም። ግብፅ በአውሮፓውያኑ የዘመን አቆጣጠር በ2013 ዓመተ ምህረት እስላማዊው ፕሬዚደንት ሞሐመድ ሞርሲ በጦር ሰራዊቱ ከስልጣን ከተወገዱ ወዲህ ታጣቂዎችን ስትታገል ቆይታ ለሚደርሱት ለአብዛኞቹ ጥቃቶች የእስልምና መንግስት ብሎ ራሱን የሚጠራው ቡድን ግብረ አበር የሆነ ታጣቂ ቡድን ኃላፊነት ሲወስድ ቆይቷል።
በመጨረሻም የአውሮፓ ህብረት በአዲሱ የአውሮፓውያን 2016 ዓመተ ምህረት ለአፍሪካ ቀንድ ሀገሮች ሰብአዊ እርዳታ የሚውል 77 ሚሊዮን ዩሮ መመደቡን አስታወቀ። ገንዘቡ በአብዛኛው በአጣዳፊ ችግር ላይ ላሉ ማህበረሰቦች ምግብ፣ ጤና፣ ንጹህ ውሃ፣ ንጽህና፣ ለመጠለያና ለደህንነት ጥበቃ እንዲሁም ለትምህርት የሚውል መሆኑ ተገልጿል። ይህ አዲስ የተመደበው ገንዘብ ህብረቱ ባለፈው 2015 መጨረሻ ታህሳስ ወር ላይ ከኤልኒኞ የአየር ሁኔታ ክስተት በተያያዘ ለኢትዮጵያ፣ ኤርትራ፣ ጅቡቲ፣ ኬንያ፣ ሱዳን፣ ሶማሊያና ዩጋንዳ ከመደበው የ79 ሚሊዮን ዩሮ ድጋፍ ተጨማሪ መሆኑ ታውቋል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ጥር 12 2008 ዓ ም ምሽት ፕሮግራም ነው።
የዓለም ዜናዎችን አድምጠናል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የአውሮፓ ፓርላማ በኢትዮጵያ ጉዳይ ላይ ከትናንት በስቲያ ቀርቦለት የነበረውን የውሳኔ ሐሳብ ዛሬ አጽድቋል። ዝርዝሩን ሶሎሞን አባተ ይዞታል።
ፓርላማው ውሳኔውን ያጸደቀው ከስምንቱ አባል ፓርቲዎቹና ቡድኖቹ ግዙፎቹን የአውሮፓ ሕዝብ ፓርቲ ኢፒፒ እና የሶሻሊስቶችና የዲሞክራቶች ቡድን ኤስኤንድዲን ሊበራሎቹን ግሪን ፓርቲን ጨምሮ በሰባቱ ድጋፍ መሆኑን የፓርላማው አባል አና ማሪያ ጎምሽ ማምሻውን ለቪኦኤ በሰጡት ቃል አመልክተዋል።
The joint motion for resolution which was adopted in the parliament was actually sponsored not just by my group but by 7 political groups, the major political groups of the European Parliament.
ውሳኔው ወዲያው ወደ ኃይል መግባቱን ያስታወቁት ሚስ አና ጎምሽ ምንም እንኳ የአውሮፓ ህብረት በአካባቢ ጸጥታና ሌሎችም ምክንያቶች ከኢትዮጵያ ጋር መተባበርን መርጦ ቢቆይም አሁን ግን በራሱ ዜጎች ላይ እያደረሰ ነው ያሉት የመብቶች ረገጣና እንግልት በብርቱ እያሳሰበው መምጣቱን አመልክተዋል። የውሳኔ ሐሳቡ የጸደቀው ያለምንም ለውጥና ማሻሻያ መሆኑን ሚስ ጎምሽ አመልክተዋል። የውሳኔ ሐሳቡን ለማዘጋጀት ያነሳሳቸውንም ምክንያት ጎምሽ ገልጸዋል።
And it actually stresses our concern with the situation of human rights in Ethiopia.
ውሳኔው ኢትዮጵያ ውስጥ ያለው የሰብአዊ መብቶች አያያዝ ያሳደረብንን ስጋት የሚጠቁም ነው። በተለይም ደግሞ ከአዲስ አበባ ውጪ ቢያንስ 140 ሰዎች የኦሮሞ ብሔረሰብ አባላት የሆኑ ሰዎች በኋላ የተሰረዘውን የአዲስ አበባን መስፋፋት ሲቃወሙ የተገደሉበትን ጨምሮ ያሉ የመብቶች ረገጣዎችን ይመለከታል።
ሚስ ጎምሽ በዚሁ መግለጫቸው በጋምቤላና በኦጋዴን አካባቢም እየተፈጸሙ ናቸው ያሏቸውን የመብቶች ረገጣዎች በዝርዝር አስረድተው የአውሮፓ ፓርላማ ሁኔታው ያሳሰበው መሆኑን ገልጸዋል። ይህ ውሳኔ ማዕቀብና የእርዳታ ቅነሳን የመሳሰሉ ጓዞችን እንደማያስከትል ተናግረዋል አና ጎምሽ። ይሁን እንጂ አሉ
The Ethiopian government understands that it has to respect the rights of the people and it has to allow
የኢትዮጵያ መንግስት የሰውን መብት ያከብራል ብለን እናስባለን። የሚዲያ ነጻነትን፣ ተቃዋሚዎች አስተያየቶቻቸውን እንዲገልጹ፣ ተቃውሞን መግለጽ እንዲችሉ ይፈቅዳል ብለን እናምናለን።
እነዚህን የውሳኔ ሐሳቦች በዝርዝር የተናገሩት የአውሮፓ ፓርላማ አባሏ አና ጎምሽ እንደዚሁም በ ውሳኔ ሐሳቡ ዝርዝር ላይ በተገለጸው መሰረት የአውሮፓ ፓርላማ የኢትዮጵያ መንግስት የጸጥታ ኃይሎች እየወሰዷቸው ናቸው ያሏቸውን ከመጠን ያለፈ የኃይል ጥቃቶች፣ የዘፈቀደ ህገወጥ ስርዓቶችን፣ የስቃይ አያያዞችና የነጻነት መረገጥን፣ የፕሬስ ነጻነት መታፈንን፣ በኢትዮጵያ የአጥፍቶ ተጠያቂን አለመጠየቅን ሁኔታ የአውሮፓ ፓርላማ በጥብቅ እንዲያወግዝ የሚጠይቅ ነው። የኃይል እርምጃ፣ የሰብአዊ መብቶች ረገጣዎች፣ የፖለቲካ ማዋከብና ማሳደድ በአስቸኳይ እንዲቆሙ ይጠይቃል። ይህ ውሳኔ መብቶቻቸውን በሰላማዊ መንገድ በመግለጻቸው ምክንያት የታሰሩ የተባሉት በአስቸኳይ እንዲለቀቁም ይጠይቃል። በተፈጸሙት ግድያዎችና ሰብአዊ መብቶች ጥሰቶች ላይ ተአማኒነት ያለው ግልጽና ወገንተኛነት የሌለው ምርመራ እንዲካሄድ ይጠይቃል። መንግስቱ የአዲስ አበባን ማስተር ፕላን ሙሉ በሙሉ ለማቆም መወሰኑን መግለጫው በአድናቆት አንስቷል። ሁሉም ወገኖች የሚሳተፉበት ውይይት እንዲጠራም ጥሪ ያቀርባል። ኢትዮጵያ የሰብአዊ መብቶች ዓለም አቀፍ ድንጋጌዎችና ስምምነቶችን የአፍሪካ ህብረትንም የሰብአዊና የህዝቦች መብቶች ቻርተር እንድታከብርም ይጠይቃል። የተባበሩት መንግስታት ድርጅትን የሰብአዊ መብቶች የመደራጀት በሰላም የመሰብሰብ መብቶች ልዩ ራፖርን ኢትዮጵያ እንድትጋብዝና በሁኔታው ላይ ዘገባ እንዲያቀርብም እንድትፈቅድ ይጠይቃል። ይኸው ባለ 15 ነጥብ የአውሮፓ ፓርላማ የሶሻሊስቶች እና ዲሞክራቶች ቡድን ያቀረበው በሌሎቹም 7 ፓርቲዎች የተደገፈው ውሳኔ ቀደም ሲልም ተይዘው በእስር ላይ የሚገኙት የፖለቲካ እስረኞች፣ ጋዜጠኞች፣ ተቃዋሚዎች ሁሉ እንዲፈቱ ይጠይቃል። የዚህ ዘገባ ሙሉ ዝርዝር ከአና ጎምሽ ጋር የተደረገውም ቃለ ምልልስ በነገው ምሽት ዝግጅታችን ይቀርባል።
ከአሜሪካ ድምፅ መጽሔትን ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበረ። የትንታኔው መጽሔት ይቀጥላል።
የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አባላት በቡጁምቡራ ጉብኝት ማድረጋቸው እንዳስደሰተው የቡሩንዲ መንግስት አስታውቋል። የፕሬዝደንቱ የፒየር ንክሩንዚዛ ከፍተኛ አማካሪ ዊሊኒያ ሚትዌይ ሲናገሩ ዓለም አቀፉ ማህበረሰብ የቡሩንዲን ቀውስ አስመልክቶ ይነገረው የነበረው ሁሉ ሐሰት መሆኑን የዓለሙ ድርጅት ልዑካን ቡድን በስፍራው ተገኝቶ ማጣራት ይችላል ብለዋል። ጀምስ ባቲ ዘግቦበታል። ሰሎሞን ክፍሌ ያቀርበዋል።
የፕሬዝደንቱ አማካሪ ዊሊ ኒያሚትዌ እንደተናገሩት በጉብኝት ላይ ያለው የጸጥታው ምክር ቤት ልዑካን ቡድን በቡሩንዲ ሰላም መስፈኑን ራሱ በቦታው ተገኝቶ መመልከት ይችላል ብለዋል። የቡሩንዲ መንግሥት የሀገሪቱን ሰላም ማደፍረስ ይፈልጋሉ የሚላቸውን ግለሰቦች ትጥቅ ለማስፈታት እየሞከረ መሆኑ ይታወቃል።
So we welcome everybody who needs to come to Burundi and
with የብሔራዊ አንድነታችንን በማጠናከሩና ሰላም በማስፈኑ ተግባር ምን ያህል እንደተጓዘን ለማወቅ ወደ ቡሩንዲ መምጣት የሚፈልገውን ሁሉ በደስታ እንቀበላለን። ቡሩንዲን አስመልክቶ ከውጭ ወይም ከማህበራዊ የመገናኛ ብዙሃን ድረገጾች ላይ የሚያገኙአቸው መረጃዎች በሙሉ ፍጹም ውሸት መሆናቸውን ይረዳሉ። በቡሩንዲ በአሁኑ ሰዓት በሰላም እየኖርን መሆናችንን ነገር ግን አንዳንድ ሰላማችንን ለማደፍረስ የሚሹ ግለሰቦችን ትጥቅ ለማስፈታት እየሞከረን ነው።
ይህ የፕሬዝዳንቱ ከፍተኛ አማካሪ አስተያየት የተሰጠው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የልዑካን ቡድን ትላንት ረቡዕ ለመንግስቱና ለተቃዋሚዎች መልእክት ለማድረስ መንቀሳቀሱን ተከትሎ ነው። የቡሩንዲ መንግስትና ተቃዋሚዎች ጊዜው ከመአለፉ በፊት ተቃሚ የሰላም ድርድር ባስቸኳይ እንዲጀምሩ ይፈልጋል የዓለሙ ድርጅት። ኒያሚት ወይ ስለዚህ ሲናገሩም የቡሩንዲ ህዝብ ከወዲሁ የውስጥ ሰላማዊ ድርድር እያደረገ ነው ብለዋል። ይህንኑ ድርድር የሚያስተባብር ብሔራዊ ኮሚቴ በመንግሥት መቋቋሙን የገለጹት እኚሁ ባለሥልጣን ኮሚሽኑም ከሁሉም የቡሩንዲ ብሔረሰብ አባላት የሚወከሉ ከፖለቲካ ፓርቲዎች እንዲሁም ከሀገር ውስጥና ከውጭ የመጡ እንግዶችን አሰባስቦ በሁሉም የሀገሪቱ ጉዳዮች ላይ ለማነጋገር አቅዷል ብለዋል። የምስራቅ አፍሪካ የኢኮኖሚ ማህበረሰብ የሰላም ንግግሩን ለመሸምገል ከሁለት ሳምንታት በፊት ካምፓላ የጠራው ስብሰባ አልተሳካም። ምክንያቱም የብሩንዲ መንግሥት አደራዳሪዎቹ የስብሰባውን ቀን የወሰኑት ሳያማክሩኝ ነው ሲል በመቃወሙ ነው። የብሩንዲ መንግሥት እስከናካቴውም ከአንዳንድ የመፈንቅለ መንግሥት ሴራ ጠንሳሾች ካላቸው ቡድኖችና ከአሸባሪ ደጋፊዎች ጋር ፈጽሞ እንደማይደራደር በግልጽ አስታውቋል። ኒያሚትዌ አክለውም ሁከትን የሚያወግዘውንና በሰላምና መረጋጋት ላይ ስጋት የሚደቅን ተግባራትን የሚቃወመውን የዓለሙን ድርጅት ውሳኔ ቁጥር 2248 የሚያከብር ማንኛውም የቡሩንዲ ዜጋ በሰላሙ ድርድር ላይ ሊሳተፍ ይችላል ብለዋል። የዋህ ዜጎችን የሚገድሉ፣ የገደሏቸውን ሰዎች አስክሬን በየጎዳናው የሚዘረጉ፣ የሰለባዎቻቸውን ምስሎች በየድረገጹ የሚያሰራጩ፣ የሀገሪቱን ገጽታ የሚያበላሹ እንደ አሸባሪዎች በየመጠጥ ቤቱና ሕዝብ በብዛት በተሰበሰበባቸው ቦታዎች ላይ የእጅ ቦምብ የሚወረውሩ ግን በሰላማዊ ድርድሩ እንዲሳተፉ አንፈቅድላቸውም ብለዋል ኒያሚትዌ። ይህ በእንዲህ እንዳለ የአፍሪቃ ኅብረት 5,000 የተከላካይና ጥበቃ ኃይሎችን ቡሩንዲ ውስጥ እንደሚመድብ ባለፈው ወር ማስታወቁ ይታወቃል። ኒያሚትዌ ይህንኑ አስመልክቶም የቡሩንዲ ሕዝብ የወታደሮቹን አስፈላጊነት አያምንበትም፣ ካስፈለገ ይልቅስ መንግሥታችንን በኃይል ለማስወገድ ስደተኞች እየሰለጠኑ ወዳሉበት ወደ ሩዋንዳ ቢሄዱ ይሻላል ብለዋል።
አድማጮች ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅት በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎ ሄርስ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን አዲስ ስርጭት እንድታደምጡ እንጋብዛለን። ከምሽቱ 1 እስከ 1 ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ ላይም ታገኙናላችሁ።
በኢንተርኔት amharic.voanews.com ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
ስርጭቶቻችንን ከኦዲዮ ናው የምትከታተሉ አድማጮቻችን ለካናዳና ለሌላው የአሜሪካ ሀገሮች 641-552-5020 ለእንግሊዝና ለሌሎች የአውሮፓ ሀገሮች ደግሞ አድማጮቻችን 44-33-00-10-22-88 ናቸው ቁጥሮቹ።
በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ እንገኛለን።
ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎች የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ለማግኘት ትችላላችሁ።
ክቡራትና ክቡራን አድማጮች እየተዘጋጀው ካሉ የመጽሔት ርዕሶች አንዱን እናስተዋውቃችሁ። በኦሮሚያ በምስራቅ ወለጋ ዞን በወለጋ ዩኒቨርሲቲ እንዲሁም በሆሮ ጉድሩ ዞን ዛሬ በተካሄደ ሕዝባዊ ተቃውሞ የአንድ ወጣት ሕይወት ማለፉ ታውቋል። በምስራቅ ሐረርጌ ዞን በሚኤሶ ወረዳ የተጀመረው የተቃውሞ ሰልፍ ሰባተኛ ቀኑን መያዙን በዚያው መጠን እስራት፣ ድብደባና ሌሎች በደሎች መቀጠላቸውን ነዋሪዎች ለአፋን ኦሮሞ ዘጋቢዎች ገልጸዋል። በምስራቅ ሸዋ ጉደር ከተማ ትናንት በተካሄደው ሰላማዊ ሰልፍ ላይ የጸጥታ ኃይሎች የጥቃት እርምጃ ወስደዋል ተብሏል። በአካባቢው ያነጋገርናቸው የመንግስት ባለስልጣናት ተወሰደ የተባለውን የኃይል እርምጃ አስተባብለዋል። በአንዳንድ አካባቢዎች ደግሞ ባለስልጣናቱን ለማነጋገር የተደረገው ጥረት አልተሳካም። ዘገባው በዝርዝር እየተዘጋጀ ነው። አሁን ወደ ተከታዩ ቅንብራችን ነው የምናልፈው። አዲስ አበባ ላይ ከምሽቱ 3 ሰዓት ከ21 ደቂቃ ሆኗል። የወቅቱን ሁኔታ እና የኦሮሚያን የሰሞኑ ሁኔታ እንዲሁም በምጣኔ ሀብት ላይ ያለውን ተጽዕኖ ይመለከታል።
ባለፉት 2 አስርት ዓመታት የኢትዮጵያ ምጣኔ ሀብት በፍጥነት በማደግ ላይ ነው። የዓለም ባንክና የዓለም አቀፍ የገንዘብ ድርጅት IMF እንደሚሉት ከ7-8% አማካይ እድገት ተመዝግቧል። የኢትዮጵያ መንግስት ከ10% በላይ ያደርሰዋል። የዓለም የገበያ በተለይም ከንግድ ሥራ ውጪ የሆኑ ስጋቶችን የሚያጠኑ ተቋማት በቅርብ ወራት በኢትዮጵያ የተቀሰቀሱ ተቃውሞዎችና ሁከቶችን በቅርበት በመመልከት ላይ ናቸው። ጥያቄው ሁኔታው በኢትዮጵያ ምጣኔ ሀብት በተለይ በውጭ የመዋለ ንዋይ ፍሰት ላይ ጫና ይኖረዋል የሚል ነው። ትላልቅ የውጭ ኩባንያዎች ወደ ኢትዮጵያ በተለይ በኢንዱስትሪው ዘርፍ እንዲሰማሩ መንግስቱ ምቹ ፖሊሲዎችን ቀርጿል ሲሉ የኢንዱስትሪ ሚኒስትር ዴኤታ የሆኑት አቶ ታደሰ ኃይሌ ከሄኖክ ሰማእግዜር ጋር ባደረጉት ቃለ ምልልስ አብራርተዋል። በኦሮሚያ የተቀሰቀሰው ተቃውሞ በውጭ መዋለ ንዋይ ፍሰት ላይ ሊያሳድር የሚችለው ተጽዕኖ የለም ነው የሚሉት አቶ ታደሰ።
በአሁኑ ሰዓት ታዋቂ የሆኑ ዓለም አቀፍ እውቅና ያላቸው በርካታ ባለሀብቶች ከተለያዩ ዓለማት ኢትዮጵያ ውስጥ እያተኮሩ ይገኛሉ። ከኤዥያ፣ ከቻይና፣ ከህንድ እንዲሁም ሌሎች የኤዥያ ሀገሮች፣ ከተርኪ፣ በአሁኑ ሰዓት ደግሞ ከአሜሪካም ቢሆን ትኩረት አለ። ከአውሮፓ እንደ ሌሎቹ ባይበልጥም ማለት ነው። ስለዚህ በተለይ በአሁኑ ሰዓት ሀገራችን ከፍተኛ እውቅና ያላቸው ባለሀብቶች፣ የውጭ ባለሀብቶች እይታ ውስጥ ገብታለች።
እንግዲህ ኢንዱስትሪዎች ተሰባስበው የሚገኙበት ፓርክ እየተቋቋሙ እንደሆነ ገልጸዋል። ምን ያህል ናቸው? የትኞቹ ተጠናቀዋል? በስራ ላይ የሚገኙትስ የትኞቹ ናቸው? በየት አካባቢዎች ነው ያሉት?
መልካም። የጀመርነው እዚህ አዲስ አበባ በመስተ ምስራቅ አካባቢ የሚገኘው የቦሌ ሌሚ ኢንዱስትሪያል ፓርክ ተብሎ የሚጠራው ነው። አሁን የቦሌ ሌሚ ሞረለስ ተጠናቆ ሁሉም የኢንዱስትሪያል ቦታዎች ኦኩፓይድ ሆኗል። አሁን በሁለተኛ ደረጃ ተግባራዊ የሆነ ያለና በፍጥነት እየሄደ ያለው ሐዋሳ የሚገኘው የኢንዱስትሪያል ፓርክ ነው። እንግዲህ ሐዋሳ የሚገኘው የኢንዱስትሪያል ፓርክ ስራው ከተጀመረ ወደ 6 ወር ይሆናል።
እንግዲህ እነኚህ የኢንዱስትሪ ፓርኮች የተለያዩ የውጭ ኩባንያዎችም መጥተው እንዲሰሩ በመንግስቱ በተቀረጹ ፖሊሲዎች መሰረት ኩባንያዎቹ መጥተው በሀገሪቱ ውስጥ እንዲሰሩ የሚያመቻቹ ናቸው። እንግዲህ ይሄ የሆነበትንም ሁኔታ አስቀድመው ሲያስረዱ ምቹ የሆነ አንደኛ እነኚህ ኩባንያዎች ወደ ኢትዮጵያ በሚመጡ ጊዜ ብዙ ነገሮችን አጥንተው ነው የሚመጡት። የፖለቲካ መረጋጋትን፣ ሰላምን፣ የተቋማት ቅልጥፍና እና ደግሞ የአስተዳደር ሁኔታን ይመለከታሉ። እንደው እነዚህን ሁኔታዎች በምናጠና ጊዜ ይሄ ፖለቲካል ቢዝነስ ሪስክ የሚሉት ምንድን ነው የምታደርጉት ይህንን ዝቅ ለማድረግ? እናንተ
እንግዲህ ይህንን በራሱ ይሄ ኢንዱስትሪያል ፓርክ እነዚህ ሁሉ ቅድም ያልካቸውን ስጋቶችን የሚቀንስ ነው። አንደኛ አንድ ቦታ በመሆን እንግዲህ ቦታ ፍለጋ ከአንድ ቦታ ወደ ሌላ ቦታ እየዞሩ ጊዜ ከሚያጠፉ ሴኪር በሆነ ቦታ ያለ ምንም ውጣ ውረድ ቦታ ያገኛሉ ማለት ነው። ኢንቨስትመንቱን አፕሩቭድ እንደሆነ ወዲያውኑ ወደ ስራ እንዲገቡ ይሆናል። ሁለተኛ እዛው ቦታ ሁሉም ፋሲሊቲስ፣ መብራት፣ ውሃ፣ ቴሌኮም፣ እና ደግሞ ከሁሉም በላይ የቆሻሻ ማስወገጃ ሁሉም አንድ ኮመን ትሪትመንት ኖሮ ፍሳሽ ወደዛ ይሄደ የሚጠራበት መንገድ እና ሁሉም እንደ አንድ አካል ማለት እና ደግሞ እንዳልከው ፖለቲካል ሪስክ ተብሎ የሚገመቱት እና ናን ኮመርሻል ሪስክስ ተብሎ የሚታሰቡት ሁሉ በዚሁ መልክ በዚሁ አፕሮች ሃንድል ይሆናል።
ይህንን ሁኔታ አስመልክቶ ሰሞኑን በኦሮሚያ የተቀሰቀሱ ሰልፎች ተንተርሶ አንዳንድ ለኢንዱስትሪ የተከለሉ አካባቢዎች ላይ ድንጋይ የመወርወር የመሳሰሉት ሁኔታዎች አሉ። ይሄ ምናልባት የኢንዱስትሪ ፖሊሲያችሁ ላይ የሚያሳድረው ተጽዕኖ ይኖራል ብላችሁ ታስባላችሁ?
ይሄ ሰሞኑን ኦሮሚያ አካባቢ የታየው ሁኔታ አንድ ኢቨንት ነው። ዝም ብሎ ስፖንታኒየስ የሆነ ኢቨንት እንጂ መሰረት ያለው እንቅስቃሴ አይደለም። ይሄ ኢቨንት ደግሞ ያው ሁላችን እንደምንገነዘበው በሆነ መልካም አመለካከትና የልማት እንትን በሌላቸው ጥቂት እና አሳሳች በሆነ መልክ ወጣቱን ሚስጋይድ በማድረግ የተፈጠረ ዘላቂነት የሌለው የአንድ ጊዜ ኢቨንት ነው። አሁን ለምናካሂደው ትልቅ ስራ ምንም መሰረት የሌለው ነገር ነው። ነገር ግን የኢትዮጵያ ደህንነት እድገት የማይፈልጉ ሰዎች ይህንን የሌለ ቅርጽ እየሰጡ አይደል ነው ምን እንደሚያገኝ።
የማህበረሰብ ተጠቃሚነት በኢንዱስትሪ ልማት ዙሪያ በጣም ወሳኝ እንደሆነ ሁሉም የሚስማማበት ጉዳይ ነው እና ማህበረሰቡ በስራም ሆነ በተለያዩ ሁኔታዎች የሚጠቀምበትን መንገድ ለማመቻቸት ምን እየሰራችሁ ነው?
እሺ፣ ይህን ችግር ለመቅረፍ በዋናነት ህዝቡ ራሱ እንዲወያይበትና ራሱ እንዲቀርፈው ነው እየተደረገ ያለው። ምክንያቱም ህዝብ በጣም ትክክለኛ ዳኛ ነው። ህዝቡን ሙሉን ሁኔታ አውቆ በእውቀት ላይ የተመሰረተ ውሳኔ ወስኖ ይህንን ከርብ እንዲያደርገው ለህዝቡ ተሰጥቶ ህዝቡም ባደረገው ከፍተኛ ወይም ተከታታይ ውይይቶች ጉዳዩ እየተቀረፈ እንዳለ ነው የሚታወቀው። እንግዲህ ይህን ብዬ ወደ መጨረሻ ጥያቄ ማህበረሰብ ተጠቃሚነት ምን እየተደረገ ነው የተባለው፣ አፍተር ኦል የማህበረሰብ ተጠቃሚነት አንዱ የልማታችን ግብ ነው። ህብረተሰባችን በርካታ ወጣት የሀገራችን ህዝብ ያው በትምህርት ውስጥ ይገኛል። ከሁሉም በላይ ማህበረሰባዊ ተጠቃሚ እንዲሆን ሀገራችን ትምህርት በሁሉም የኢትዮጵያ አቅጣጫዎች እንዲሰጥ ለሁሉም ክፍት እንዲሆን የተደረገው ጥረት አሁን ኢትዮጵያ ውስጥ ያለ የኢንሮልመንት ሬት ወደ 94% በላይ ሆኗል። ይህም ሲባል በአማካኝ በአጠቃላይ በሀገር ውስጥ ገጠር፣ ከተማ እና ደግሞ አርብቶ አደር ሁሉ ያካተተ ቁጥር ነው። ስለዚህ ጠቅላላ የልማታችን እንቅስቃሴ መላው ህብረተሰብ ያሳተፈና ተጠቃሚ የሚያደርግ ስትራቴጂ ነው እንጂ የተወሰኑ ሰዎች የሚጠቅም አይደለም።
አቶ ታደሰ ኃይሌ የኢትዮጵያ የኢንዱስትሪ ሚኒስትር ዴታ ለሰጡኝ ማብራሪያ አመሰግናለሁ።
እሺ፣ እኔም በጣም አመሰግናለሁ።
ሄኖክ፣ ኦሮሚያ ውስጥ እየታየ ያለው ተቃውሞና ምጣኔ ሀብት በሚል ርዕስ ያዘጋጀው ውይይት ይቀጥላል። ዶክተር አክሎክ ቢራራ የዓለም ባንክን ጨምሮ በተለያዩ ተቋማት ከ30 ዓመታት በላይ ያገለገሉ የልማት ምጣኔ ባለሙያ ናቸው። በአሁኑ ወቅት አጠቃላይ የሆነ ግምገማ ለመስጠት የሚያስችሉ አሃዞች ስለሌሉ የኦሮሚያ ተቃውሞ በኢትዮጵያ የውጭ ሀብት ፍሰት ላይ ሊኖረው የሚችለውን ተጽዕኖ ለመገምገም በጣም አስቸጋሪ ነው ይላሉ። ሆኖም ዘለቄታ ያለው ልማት ለማምጣት 3 ነገሮች ሊሟሉ ይገባል ይላሉ።
አንደኛ፣ የፖለቲካ አመራሩ ድምፅ የሚሰጥ ተሳትፎን የሚያጠናክር ባለቤትነትን የሚያጠናክር ነው ወይ የሚል ጥያቄ ሁሉም አገሮች ለምሳሌ ኔፓል፣ ቬትናም፣ ቀደም ሲል ታይዋን፣ ሲንጋፖር፣ ሌሎችም ቦታዎች በአፍሪካ ውስጥ ቦትስዋና፣ ሞሪሸስ የመሳሰሉ ሀገሮች የታየ እንትን ነው። የፖለቲካ አመራር አሳታፊነት፣ ድምፅ አስተናጋጅነት የሚል ሁለተኛው፣ የትም ሀገር ቢሆን ያገዛዙ ሁኔታ የሚለየው አጎልማሽ የሆነ ፖሊሲ አለ ወይ እና ሶስተኛው ከዚህ ጋር ተያይዞ የሚታየው የተቋማት ጥራት ክልጥፍና ህዝብን አገልጋይነትና ተሳትፎን አጠናካሪነት የሚሉ ናቸው። እነዚህ በጣም መሰረታዊ የሆኑ ጥያቄዎች ናቸው።
አውሮፓ ለመግባት ረጅሙንና አደገኛውን ጉዞ የሚያደርጉ ሴቶችና ሕፃናት መንገዳቸውን ሙሉ ለከፋ የጾታ ጥቃት እየተጋለጡ ነው ሲል የተባበሩት መንግስታት ድርጅት አስጠንቅቋል። በመንግስታቱ ድርጅት የስደተኞች ጉዳይ ጽህፈት ቤት፣ የተባበሩት መንግስታት የህዝብ ጉዳይ ተቋምና የስደተኛ ሴቶች ጉዳይ ጽህፈት ቤቶች የተዋቀረ አጣሪ ልዑክ ይፋ ባደረገው የጥናት ውጤት ለሴቶችና ለሕፃናት ደህንነት ጥበቃ ለማድረግ የተወሰዱት እርምጃዎች ፈጽሞ በቂ አይደሉም እያለ ነው። አሉላ ከበደ ዝርዝር አለው።
የጣምራ ቡድኖቹ የመስክ አጣሪ ልዑክ ቡድን በግሪክና መቄዶንያ ባለፈው ዳር ወር ነው የተባለውን ጥናት ያካሄደው። በጥናቱም ነጠላ ሆነው አሊያም ከሕፃናት ጋር የሚጓዙ ሴቶች፣ ነፍሰ ጡር ወይም የሚያጠቡ ጨቅላ ሕፃናት የያዙ እናቶች፣ ታዳጊ ልጃገረዶችና ወላጆች አሊያም የቅርብ ዘመዶቻቸው በሌሉበት ለብቻቸው የሚጎርፈውን ስደተኛ የተቀላቀሉ አሊያም ያለ ዕድሜያቸው የተዳሩ ልጆች ይበልጥ ለጾታ ጥቃቶቹና በኃይል ለሚፈጸሙ የተለያዩ ጉዳቶች መጋለጣቸውን አረጋግጧል። በመንግስታቱ ድርጅት የስደተኞች ጉዳይ ጽህፈት ቤት ቃል አቀባይ ዊሊያም ስፒንድለር ለአሜሪካ ድምፅ በሰጡት ቃል ለጉዳቱ የተጋለጡት ሴቶች በአመዛኙ ስለሚገጥሟቸው ፈተናዎችና እንግልት ከመዘርዘር ስለሚቆጠቡ ጥቃቱ የቱን ያህል መጠነ ሰፊ መሆኑን በእርግጠኝነት ለመናገር አዳጋች ነው ብለዋል። ይሁንና ወደ አውሮፓ ለመፍለስ በሚያያዙት ረጅምና አደገኛ ጉዞ በመንገዳቸው ስለሚገጥሟቸው የመብት ጥሰቶች የሚቀርበው ዘገባ ያለ ጥርጥር ከሆነውና ከሚሆነው በእጅጉ የሚያንስ ወይም ያነሰ ነው የሚል እምነት አላቸው። ሴቶች አንዳንዴ በጉዟቸው እንደ ይለፍ ፈቃድ ማስረጃ በክፍያ መልክ ወሲብ እንደሚፈጽሙ ወይም እንዲፈጽሙ የሚገደዱ ጭምር የተናገሩት የድርጅቱ ቃል አቀባይ ስፒንድለር አክለውም ከተለያዩ አገሮች ፈልሶ መጥቶ በሜዲትራኒያን ባህርና አካባቢው የፈሰሰውን ስደተኛ ወደ አውሮፓ ለማስገባት መጠኑ እጅግ የበዛ ገንዘብ የሚጠይቁት ሕገ ወጥ አስተላላፊዎች ሴቶችን በተለይ ለዚህ የከፋ እንግልት ይዳርጋሉ ነው የሚሉት።
In some cases, women have been put under pressure to perform sex with the smugglers in order to be allowed to continue. There have also been cases...
በአንዳንድ ሁኔታዎች ሴቶች የፍልሰት ጉዟቸውን ለመቀጠል ከእነኚህ ሕገወጥ አስተላላፊዎች ጋር ወሲብ እንዲፈጽሙ ይገደዳሉ። በተለይ ሴቶች፣ ልጃገረዶችና ታዳጊ ወንዶች የነበራቸውን ገንዘብ ያጡ የሚጠየቁትን ከበድ ያለ ክፍያ ለማሟላትና ጉዟቸውን እንዳይስተጓጎል ራሳቸውን እስከ መሸጥ የሚገደዱባቸው ሁኔታዎች ተመዝግበዋል።
ስፔንድለር አክለውም ሴቶቹ ከአጥቂዎቻቸው አንዳንዶቹ የጉዞ ተጋሪዎቻቸው እንደ እነርሱ ሁሉ በየሀገሮቻቸው ያሉ ሁኔታዎችን በመሸሽ ከሌሎች አካባቢዎች የፈለሱ ስደተኞች ሆነው የተገኙበትን አስረድተዋል።
ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እየተላለፈላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችንም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። ቀጥሎ ወደ ተከታዩ ዝግጅታችን እናልፋለን። ባህልና ህብረተሰብ
በቅርቡ በዚህ በዋሽንግተን ዲሲ በተካሄደ አንድ የተለያዩ የጥበብ ስራዎች በቀረቡበት መድረክ የተሳተፈችና ፈርጀ ብዙ የጥበብ ዘርፎችን ለፈቃድ ለስሜቷ ጭምር በሚል በመከታተል ትታወቃለች። እሙ ጌታቸው ስነ ግጥም፣ በአልባሳት ላይ የሚሰሩ ልዩ ልዩ ንድፎችና ቅርጾች ያተኮረው ወግ ዛሬ አንድ ሌላ ሞያን ጨምሯል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመ ፕሮግራሙ ለእሙ በሰነዘረላት ጥያቄ ይጀምራል።
የእንግሊዘኛ ግጥሞቹ የተለያዩና ብዙ ናቸው። ከነሱ ውስጥ ሁልጊዜ እዚህ ካለሁበት ቦታ ከመምጣቴ በፊት የምሰራባቸውን እቃዎች ማስቀመጥበት ስቶሬጅ ሀገራችን ይሀ ቦታ እንዳለ አላቅም፣ ግን ማስቀመጫ ቦታ ነው እና ሁሌ እነሱን ለማስቀመጥ በምገባበት ጊዜ ሌሊት ነው የማስቀምጠው። ጸጥታ አለ። ብዙ ክፍሎች የተለያዩ ሰዎች ትርፍቃቸውን ወይም ደግሞ ኑሮ ከብዷቸው ከቤታቸው ወጥተው እቃቸው እንዳይጣል እዛች ቦታ ውስጥ ሲያስቀምጡ ሁሌ ቀን በማስቀምጥበት ጊዜ እነዚህ ክፍሎች በሙሉ ሰው ከሄደ በኋላ ማታ ጨልሞ እቃዎቹ ወጥቶ ቢነጋገሩ ምን ብሎ ይነጋገራሉ ከሚል ነው አነሳሱ። ታይትሉ Public Storage Space የህዝብ እቃ ማስቀመጫ ቦታ ይላል። Cold concrete floor and deafening silence. Locks on every door displaying numbers. No names or personalities, no music or kid steps. Just the sound of all seasons rushing to escape, sneaking through the cracks are our collective tales. Old photo albums and dresses with their tags, unopened Christmas presents and the crystal wine glass, love letters from the 70s and teddy bears from the past, oh, grandma recipe books and old biker pants, ballet dancer shoes and exercise soundtracks, broken plastic chairs and plastic cover sofas, empty perfume bottles and the broken music box, the leftover gift wrap, and of course, dirty dolls. The baby's first shoes and grandma's icewear, old crumbled maps and mangled license plates, the high school diplomas and dried gummy bears, college essay papers and expired credit cards, the unfinished craft projects and the dried paintbrushes, dust dress magazines and the old version softwares, mismatched socks and holes and smaller blouses with stain, the forgotten changes in the pockets and the washed up dollar bills. Wandering through the coldness of public storage space and our defiant tales, occupying unnecessary space.
በርግጥም የሚያስደምም በዚያ ቦታና ሰዓት ጣሪያና ግርግዳው ለህዝብ የቃ ማስቀመጫነት በኋላው ክፍል ውስጥ የተቀመጡ እቃዎች ቤቱን ቢያነጋግሩት የሚል መንፈስ ይሰጣል። ጆሮ የሚደፍን ዝምታት ይዋልሽ። ሰው የመሆናችን ታሪኮች ቁጥር ስፍር የሌላቸው ትንሽና ትልቅ ዘመን የጠገቡ እቃዎቻችን ስትይ የምናከማቻቸው የምንይዛቸው እቃዎች አላስፈላጊ ቦታን ሲይዙም የሚያሳይ ስዕል ነው የሚሰጠው ግጥምሽ። ሙሉን እንግሊዝኛ ስለሆነ እንደው በጨረፍታ መንፈሱን ለማምጣት ያህል ነው ወደ አማርኛ ሀሳቡን እየመለስኩ ያለሁት። ይህን ግጥም የጻፍሽበት ጭብጥ ምናልባትም በኢትዮጵያ የተለመደ ካለመሆኑ አንጻር ከቤታችን ውጪ ሌላ እቃ ማስቀመጫ የምንከራየው ቦታም ስለሌለ ከልማዱ ጋርም እስኪያያይዥልን፣ ቅድም በጨረፍታ ነክተሸዋል። ሰዎች ወደ አዲስ ቤት ሲገቡ ሊሆን ይችላል፣ ወይ ደግሞ ቤታቸው በቂ ሳይሆን ለሚያስቀምጡበት ሲያስቸግራቸው ሊሆን ይችላል፣ ወይም ደግሞ አስቸጋሪ ሁኔታ ውስጥ ሲገቡና ቤታቸውን የሚለቁበት እቃዎቻቸውን ማስቀመጫ ሲያጡ ተከራይተው የሚያስቀምጡበት ቦታ ነው። ሰዎች ይሄን እቃ ለማስቀመጥ የሚሄዱበትን የተመለከትሽ ይመስላል። ምን አይነት መንፈስ ሰጠሽ?
ልክ ነው። በሁለት መልኩ ነው የተመለከትኩት። አንዱ በዚህ ባለንበት ዓለም ከእቃ ብዛት የተነሳ ተጨናንቀን ከቤታችን ውጭ ሌላ ክፍያ ከፍለን እቃችንን እናስቀምጣለን፣ ከኛ በልጦ ማለት ነው ለማስተናገድ። በሁለተኛ ደግሞ እንደዚሁ ያለንበት ዓለም በችግር ባጋጠመን ሰዓት እቃችንን አውጥቶ ከመወርወሩ በፊት ያለንን የሌለንን ሰብስበን እናስቀምጣለን። ይሄ ግጥም ላይ ጨረፍ አድርጌ ራሴንም ልነግሮ የሞከርኩት እዛ ካከማቸናቸው እቃ ውስጥ ብዙዎቹ ዋጋ የላቸውም፣ ማለት የገንዘብ ዋጋ የላቸውም። ብዙዎቹ የውስጥ የስሜት ዋጋ ነው ያላቸው። እናጠራቀማቸው ነገሮች
ናቸው የያዟቸው፣ የተሸክመው ምዝግብ ነው።
ልክ ነው። ትዝታ ግን በቁም ሳጥን ውስጥ ወይ ደግሞ በስቶሬጅ ስፔስ ውስጥ ተቆልፎ አይቀመጥም። እሱን ነው ሁልጊዜ የምንረሳው። የተማርኩትም እሱን ነው። ምክንያቱም ያን ትዝታ እቃውን ነው እንጂ የምናስቀምጠው ትዝታው ከኛ ጋር ነው የሚሄደው፣ እኛ ጋር ነው ያለው። ስለዚህ ሁል ጊዜ ያሳስበኛል እነዚህ እቃዎች አሁን በር ተዘግቶ አሁን የኛው በር 67 የሚለው ቁጥር ውስጥ የተቀመጠው አግብታ ይሆን ሴትዮዋ መታቀዋ እዚህ የምታስቀምጠው ከባለቤቷ ጋር ኑሮ ለመጀመር ነው ወይስ ተባራ ወጥታ እቃዋን ሴቭ ለማድረግ ነው? የኔስ እቃ ያቁት ይሆን ለምን እንደሆነ እዚህ አምጥቼ የማስቀምጠው? ምክንያቱም በቂ ቦታ ስለሌለኝ እነዚህ የምሰራባቸው ነገሮች ናቸውና በየሳምንቱ ለመጠቀም ቦታ ያስፈልጋቸዋል። ሱቅ ስለሌለኝ ስቶሬጅ ስፔስ ነው የኔ ሱቅ ማለት ነው። የተለያየ ሁላችንም የየራሳችንን ታሪክ ይዘን የምናጉርበት ቦታ ነው። ነውና ሁሉ ጊዜ መንፈሴን ከራሴ ጋር ሳወራም ጠይቀው ጥያቄ ስላለ ይሄ ጽሁፍ ከመወዳቸው ጽሁፎች አንደኛው እሱ ነው።
በስነ ግጥምና የተለዩ ንድፎች አሁን በተሳተፍሽበት ስራዎች የታዩትን ብቻ ሳይሆን ሙያሽ አለፍ ይላል። የተለየ ምግብ አዘገጃጀትንም በአንድ ወቅት ያስተዋወቅሽበት መድረክ ምናልባትም ብዙ ጊዜ የሰራሽው ይመስለኛል አስታውሳለሁና እስኪ ንገሪኝ ስለሱ ደግሞ።
የካምፓኒው ስም በዛ ሰዓት ጉርሻ ኢንተርቴንመንት ይባል ነበር። ጉርሻ እንግዲህ በምናድጉበት ጊዜ አያቴም ቤት ከትልቆቹ አክስቶቼ ሰው ሁሉ ከጎረሰ በኋላ ነበር እሷ የምትበላውና በጣም ፋሲኔት ከሚያደርጉኝ ባህሎቻችን አንዱ እሱን ኦነር ለማድረግ የተደረገ ነገር ነው።
ለዛ ክብር ሲባል
የተደረገ ነገር ነው። እንግዲህ የኛ ችግር ምንድን ነው? አንደኛ ከእንጀራ እና ወጥ አበላል ወደ ውጭ በምናወጣው ጊዜ ለየት በምናደርግበት ጊዜ ህብረተሰቡ አይቀበልም የሚባል ነገር አለና ያ ትክክል እንዳልሆነ ለየት በሚልበት ጊዜ እንደውም ሌላውንም ህብረተሰብ ከኛ ጋር አብሮ እንዲቋደስ እንድናደርገው ብዙ አይነት መሆን ይችላል የኛ ምግብ እና እሱን አስመልክቼ ነበር የምሰራው። ጥሩ ነበረ። ጥሩ ውጤት አግኝቷል። ምንድን ነው የተማርኩት? በስነ ጽሁፍም ሆነ በዲዛይንም ሆነ በዚህም በምግቡም ህብረተሰቡ ለውጥ ያለው ነገር አይቀበልም የሚለው እንደሚቀበል በብዙ መልኩ ያስተማረኝ የረዳኝ ያቆመኝ ህብረተሰብ እንደሆነ በዚህ ደቂቃ ላመሰግን እፈልጋለሁ። ለውጥ አንድ ወንድም ይባላል፣ ግን በጣም በጣም ብዙ መልኩን ለውጦ መሰራት ይችላል። የኛ ምግብ በሌላ ደረጃ ሊቀርብ ይችላል። ያንን አይቼዋለሁም፣ ሰርቼዋለሁኝም ከህብረተሰቡም ጋር ከዚህ ለነዋሪው ህብረተሰብ ደግሞ አቅርቤ የተለየ አቀባበል አግኝቷል።
እሙ እንግዲህ ቀደም ብለን የስነ ግጥም ስራዎችሽን ተመልክተናል። አሁን ወደ ኋላ ላይም ለየት ያለ ባህላዊ ምግብ አዘገጃጀትን የሚመለከተውን አንስተናል። ጉርሻ ለብዙዎች ቅርብ የሆነ ቤተሰባዊ ስሜትን የሚያመጣ ነው። እስኪ መነሻ ወደ ሆነን የጥበብ ስራሽ እንመለስ። ባለ ደማቅ ቀለማት የኢትዮጵያን የቀደሙ አሳሳል ዘይቤዎች የሚያንጸባርቁ በአንገት ልብስ ላይ በክረባቶች ላይ የሚሰሩ ጠልሰም የሚባለውን ይሄ አይናቸው ጎላጎላ ያለ በኦርቶዶክስ ቤተክርስቲያን አካባቢ በብዛት የሚታዩ የሰው ምስሎችን ያዘሉ ንድፎች ተመልክቻለሁ በስራሽ ያቀረብሻቸው። እስኪ ስለ እሱ አጫዎችን መቼ ጀመርሽ እነኚህን ንድፎች ወይም ዲዛይኖች መስራት? እንዴትስ ወደዚህ ገባሽ?
እሺ፣ መጀመሪያ የንድፉን ስራ የጀመርኩት ይመስለኛል በፈረንጆች አቆጣጠር 1990 ወይ 89 ዓመተ ምህረት ላይ የስዕል ቀለሞችን በመጠቀም በቲሸርት በጂንስ በምናምን ላይ ፊደላቶችን፣ ጠቅላይ ግዛቶችን በኔ ጊዜ ስመጣ ጊዜ የሚባሉትን የመሳሰሉትን ነገሮች እየጻፍኩኝ መጀመሪያ ለራሴ ነበር የምሰራውና ሰዎች እየወደዱት ገበያ ላይ ወጣ። ከዛ እንደነገርኩ ቤተሰብ ውስጥ ብዙ አርቲስቶች ስላሉ አራት መስቀሎችን ወንድሜ ነው የሰራቸው ብዙ የምጠቀምባቸው ለአልባሳት ለነዚህ በሀር የተሰሩት ካርፍ ለሴቶች አንገል ልብስ እነሱ ላይ የወንድሜ ዲዛይኖች እሱ የሰራቸው ስዕሎች ናቸው። እሱ ዛሬ በህይወት ስለሌለ ቤተሰቦቻችን ውስጥ ያለ አነጋገር ስም ከመቃብር በላይ መቅረት አለበት የሚባል ነገር ስላለ ከብዙ ውጣ ውረድ በኋላ ባለቤትነቱን ካገኘን በኋላ የዛሬ 2 ዓመት ከዛ ጊዜ ጀምሮ በተለያዩ መስቀሎቹን እየተጠቀምን ግን በተለያዩ አልባሳት ላይ ሙሉን ወይ ደግሞ ከሌላ ነገሮች ጋር እየደበላለቅን በከረባትም በምንም እያመጣናቸው ነው። እንግዲህ ይሄ አዲስ ነገር ነው። ወደ ህዝብ ለሽያጭ ከወጡ 2 ዓመታቸው ነው። ግን ጉዳዩ ሲሰራና ሲጠና 20 ዓመት ሆኖታል።
ቀደም ሲል ወደ አነሳንላችሁ የዛሬ የኦሮሚያ ውሎ ጉዳይ ነው ተከታዩ ዝግጅታችን የሚያመራው። በኦሮሚያ በምስራቅ ወለጋ ዞን በወለጋ ዩኒቨርሲቲ እንዲሁም በሆሮ ጉድሩ ዞን ዛሬ በተካሄደ ህዝባዊ ተቃውሞ የአንድ ወጣት ህይወት ማለፉ ታውቋል። በምስራቅ ሐረርጌ ዞን በሚኤሶ ወረዳ የተጀመረው የተቃውሞ ሰልፍ 7ኛ ቀኑን መያዙ ተገልጿል። የየአካባቢው ነዋሪዎች እስራት፣ ድብደባና ሌሎች በደሎች እየተፈጸሙብን ነው ሲሉ ለኦሮምኛ ዝግጅት ክፍላችን ዘጋቢዎች ገልጸዋል። በምስራቅ ሸዋ ጉደር ከተማ ትናንት በተካሄደ ሰላማዊ ሰልፍ ላይ የጸጥታ ኃይሎች የጥቃት እርምጃ መውሰዳቸውም ተገልጿል። በአካባቢው ያነጋገርናቸው የመንግሥት ባለሥልጣናት ተወሰደ የተባለውን የኃይል እርምጃ አስተባብለዋል። በአንዳንድ አካባቢዎች ደግሞ ባለሥልጣናቱን ለማነጋገር የተደረገው ጥረት አልተሳካም። የአሜሪካ ድምፅ ራዲዮ የአፋን ኦሮሞ ዘጋቢዎች ቱጁቤ ኩሳ፣ ሶራ ሀለኬና ጃልን የገመዳ ያጠናቀሩትን ዘገባ ትዝታ በላቸው ታቀርባለች።
የአዲስ አበባና የፍንፍኔ ዙሪያ የተቀናጀ ማስተር ፕላን የተባለውን እቅድ በመቃወም በህዳር ወር በኦሮሚያ የተቀሰቀሰው ተቃውሞ ከሁለት ወር በላይ ማስቆጠሩ ይታወቃል። ማስተር ፕላኑ ቆሟል ቢባልም ተቃውሞው የታሰሩት ይፈቱ፣ ለተገደሉት ቤተሰብ ካሳ ይከፈል፣ የወታደር ኃይሎች ከከተሞቻችን ይውጡ የሚሉ መፈክሮችን አንግቦ በአንዳንድ የኦሮሚያ ከተሞች ቀጥሏል። በወለጋ ሆሮ ጉድሩ ዞን ጃማራሬ ወረዳ ጎበን ከተማ ዛሬ የጥምቀት በዓል በሚከበርበት ወቅት ህዝቡ ኢሃደግ አያስተዳድረንም፣ የታሰሩት ይፈቱ በማለት መፈክር ማሰማት እንደጀመረ የመንግስት ኃይሎች ተኩስ ከፈቱብን ብለዋል። የአይን እማኝ
አረ በይራ ልቡነ መተኮ በይራ ሸለመ ተሬሳ ይሄ ኦቶሞ ሲርባ ጅሮዋ በረታዳ በረምጫንዶ
ዛሬ ሸለሞ ቴሬሳ የሚባል ተማሪ ተገደለ። ሌላ ደግሞ የ12 ዓመት ልጅ ጭንቅላቱ ላይ ተመቶ አሁን ሆስፒታል ይገኛል።
በወለጋ ዩኒቨርሲቲ ቅጥር ግቢ ውስጥም ዛሬ የተማሪዎች ተቃውሞ ተቀስቅሶ በግቢ ውስጥ የሚገኙ የፌዴራል ኃይሎች ተማሪዎችን በዱላና በአስለቃሽ ጭስ መበተናቸውን ጥቃት ይደርስብኛል ስሜ አይገለጥ ያለ ተማሪ ተናግሯል።
ካፍሰነች ለፊቴ ፎለድረ ሰነቴ ትደዛኔ ጠጌሰኔ ፌዴራልት ዋመኒ ሰናም ቦዴ ሁለት ሙኒስ ጀልቀቤ ጆሌ ባየቱ
ሬበሚዚህ ፊት ለፊት ተሰብስበው ተማሪዎች ተቃውሞ አሰሙ። ወዲያው ፌዴራል ፖሊስ ተጠራና ብዙ ልጆች ተደበደቡ። አንድ ልጅ በጠና ስለቆሰለ ወደ ሆስፒታል ተወስዷል። አሁን ተደብቄ ሳናግርሽ ከመቶ በላይ የሚሆኑ ተማሪዎች ውጭ ፀሐይ ላይ አውጥተው ጫማ አስወልቀው እየገረፉ ናቸው።
የጎበን ከተማና በወለጋ ዩኒቨርሲቲ ፖሊስና አስተዳዳሪዎችን ስለደረሰው ግድያም ሆነ ድብደባ ለማነጋገር ያደረግነው ሙከራ አልተሳካም። ይህ በእንዲህ እንዳለ በኦሮሚያ በምስራቅ ሐረርጌ ዞን በሚኤሶ ወረዳ የተጀመረው ተቃውሞ 7ኛ ቀኑን መያዙን ተገልጿል። በተለይ በዛሬው ገበያ ዕለት የገጠር ሰዎች ተጨምረው ተቃውሞ ሲያሰሙ ከተማዋ ውስጥ የሰፈሩ የመከላከያ ሰራዊት፣ የፌዴራልና የክልል ፖሊሶች ጭምር በሕዝቡ ላይ ተኩስ በመክፈታቸው ብዙዎች መጎዳታቸው ተነግሯል። ነዋሪዎች ያሰሟቸው የነበሩ መፈክሮች መካከል የታሰሩት ይፈቱ፣ የመከላከያ ሰራዊት ከከተማችን ይነሳልን፣ ሰላማዊ ሰዎችን የገደሉ ለፍርድ ይቅረቡና የመሳሰሉት ይገኙበታል ብለዋል። ከሚኤሶ ከተማ ባልደረባችንን ሶራ አራሬን ያነጋገሩ የአይን እማኝ
ሶስት ሰዎች በጥይት ተመተዋል። ሁለቱ እጃቸው ላይ፣ አንደኛው ደረቱ ላይ፣ ሌላዋ ሴት ደግሞ ሆዶ አካባቢ ነው የተመታችው። ሁሉም ከገጠር ለገበያ የወጡ ናቸው።
እኚሁ የአይን እማኝ የፌዴራል ፖሊሶች የአሰቦት ከተማ ከንቲባ አቶ ቶፊቅ አልይን ጸጥታ አላስከበሩም፣ ሰላማዊ ሰልፍ እንዳይወጣ አላገዱም በማለት ታመው ከተኙበት አልጋ ጎትተው በማውጣት በመኪና አሳፍረው ወስደዋቸዋል ብለዋል። የሚኤሶን ከተማ ምክትል አስተዳዳሪ አቶ መሐመድ ጀማል በበኩላቸው በከተማይቱ ሰላማዊ ሰልፍ ለመውጣት በሕግ አስታውቆ የተከለከለ እንደሌለ ገልጸው የከሰረ ህልም ያላቸው ጸረ ሰላም ያሏቸው ኃይሎች አይሳካላቸውም ብለዋል።
ቃመም ጋፊ ውመታቀቡ ሄራፊ ሴራን ሂሪረቤ ጋፊ ውመታ ካሴ
የህዝብ ጥያቄ ነው ያለን የሚሉት እነዚህ ሰዎች በስርዓትና በህግ ጥያቄ ያነሱት በተጠቀሰው ቀን በወረዳችን አልነበረም። በተጠቀሱት ቀናት የሁከትና የግርግር ህልም ያላቸው ደግሞ ይህን ህልማቸውን አስበውበት የወጡ ስለሆነ ራሳቸው ደግሞ ህልሙን ስለማያውቁት ይህ ዓላማቸው መቼም ቢሆን አይሳካም።
አቶ መሐመድ ጀማል በተጨማሪም የአሰቦት ከተማ ከንቲባ አልተደበደቡም፣ በሰላም እየሰሩ ናቸው ሲሉ አስተባብለዋል። የሚኤሶ ከተማ ነዋሪዎች ግን የመከላከያ ሰራዊት በየዕለቱ ወደ ከተማዋ እየገባ መሆኑን ይናገራሉ። ይህ በእንዲህ እንዳለ በምዕራብ ሸዋ ዞን ጉደር ከተማ የታሰሩ ተማሪዎች ይፈቱ በማለት የከተማይቱ ተማሪዎች ትላንት ሰላማዊ ሰልፍ አድርገው እንደነበርና
ፖሊስ በወሰደው እርምጃ ጉልማ መንገሻ የተባለ ወጣት ተመቶ በአካባቢው በሕክምና ሲረዳ ከቆየ በኋላ በተጨማሪም ለሕክምና ወደ አዲስ አበባ መላኩ ተገልጿል። የጸጥታ ኃይሎች ትላንት ማምሻውን እናም ዛሬ ሙሉ ቀን የካቢኔ አባላት በሰጧቸው ጥቆማ ተማሪዎችን ከየቤታቸው በመልቀም ላይ እንዳሉና ይህንንም ሽሽት ተማሪዎች በብዛት ትላንት ለሊት ወደ ጫካ መሸሻቸው ተገልጿል። በጉደር ከተማ ፖሊስ እንዲሁም አስተዳደር ለማነጋገር ያደረግነው ጥረት አልተሳካም።
የሐሙስ ምሽት ፕሮግራማችን ይቀጥላል። እስከ 4 ሰዓት አብራችሁን ቆዩ የተከበራችሁ አድማጮች። አሁን ለጥያቄው መልስ
ክቡራትና ክቡራን አድማጮች፣ ባለፈው ሳምንት ባቀረብንላችሁ ለጥያቄው መልስ ዝግጅት ላይ ሁለት ለጥያቄዎች መልስ የሰጡ ባለሙያዎችን አስተናግደናል። አቶ ኤልያስ ግደይና ዶክተር ጸጋዬ አራርሳ ይባላሉ። አቶ ኤልያስ ግደይ የልማታዊ መንግሥት አስተሳሰብን ደጋፊ ሆነው መልስ የሰጡ ናቸው። ዶክተር ጸጋዬ አራርሳ ደግሞ ማስተር ፕላኑን ይቃወማሉ። ብዙ ጽሑፎችንም አስነብበዋል። ከዚሁ ከማስተር ፕላኑ ጋር በተያያዘ አውስትራሊያ ነው የሚኖሩት፣ የሕግ መምህር ናቸው። ከእናንተው ለቀረቡ ጥያቄዎች መልስ ይሰጣሉ ሁለቱ ባለሙያዎች። ትዝታ ብላቸው ነች ያነጋገረቻቸው ያስተናገደቻቸው።
ወደ እርስዎ ነው የምመለሰው አቶ ኤልያስ ግደይ። ቀደም ብሎ ዶክተር ጸጋዬ አራርሳ ስለ ታሰሩ ሰዎች አንስተዋል። ስለ ተገደሉም ብዙ ጠያቂዎች ጥያቄ ልከውልናል። ለምሳሌ አብዲ የተባሉ ከድሬዳዋ ነው የላኩልን። የብዙ ሰዎች ሕይወትና ንብረት ያወደመ ነው የሰሞኑ ተቃውሞ፣ ተጠያቂው ማን ነው ይላሉ። አብዛኛው ሰው የሞተው በጥይት ነው፣ ገሚሱ በድብደባ ነው። ብዙዎች ደግሞ ተሰውረዋል፣ ብዙዎች የአካል ጉዳተኞች ሆነዋል። ይህንን ደግሞ ሲፈጽሙ የነበሩት የአጋዚ ታጣቂዎች ናቸው። እነኚህ አካላት ሕዝብ ላይ ቀጥታ ሲተኩሱና የሕዝብን ሕይወት ሲያጠፉ ተጠያቂ መኖር አለበት ነው የሚሉት። ሌላ እንዲሁ አቶ ሂሩይ ነኝ ያሉ ከዋሽንግተን ዲሲ፣ ለሞቱት ሰዎች ተጠያቂ ማን ነው? ኦህዴድስ በዚህ ጉዳይ ላይ የወሰነው ምንድን ነው የሚል ጥያቄ ጠይቀዋል። እንደሚታወቀው ሂውማን ራይትስ ዋች በትንሹ ባለፈው ሳምንት ነው ይሄንን አሁን ያለንበትን ሳምንት የሞቱትን ሳይሆን በትንሹ 140 ሰዎች እንደሞቱ ተማሪዎች ጭምር እናት ሁለት ልጆቿን ስትከላከል በርህራሄ ይተርፉልኛል ብላ እጇን ወደ ላይ አርጋ በጥይት እንደተገደለች ነው። ይሄ ደግሞ የመጀመሪያ ጊዜ አይደለም። አቶ ኤልያስ በ2005 እንደ አውሮፓ አቆጣጠር በነበረው ምርጫ በፊትም በነበሩ የተለያዩ ተቃውሞዎች የኢትዮጵያ መንግስት ኃይሎች ይወጡና ሰዎችን በጥይት ግንባር ግንባሩን ብለው ጉዳዩን የሚያስቆሙ ይመስላቸዋል። በዚህ በኦሮሚያ ጉዳይ ራሱ በማስተር ፕላኑ 2012 አካባቢ እንደዚሁ በርካታ ተማሪዎች ሞተዋል። ተጠያቂው ማን ነው? የሰው ህይወት ክቡር ነው ከሚለው አንጻር ብዙ ጥያቄዎችም ጥያቄ ልኮውልናል። የእኔም ጥያቄ ነው በእውነቱ።
እንደ ግል እምነቴ በማንኛውም የህዝብ ጥያቄዎች በሚቀርቡበት ጊዜ የአንድ ሰው ህይወትም መጥፋት የለበትም። በአሁንም በኦሮሚያ የነበረው የማስተር ፕላን ጥያቄ አንደኛ የህዝብ ጥያቄ ከመሆኑ አንጻር ማንኛውም ሰው መሞት እንደሌለበት ሙሉ በሙሉ አምናለሁ። የሞቱት ሰዎች ወንድሞቻችን ናቸው። በማንኛውም መንገድ የእነዚህን መስዋዕት እንዲህ ነው የሚል ሰው አይኖርም። ግን አሁን ከሰማሁት የሂውማን ራይትስ ዎች የሚሆን ከኢትዮጵያን ፖለቲካ አንጻር እያንዳንዱ የፖለቲካ ድርጅት ከራሱ ፐርስፔክቲቭ ስለሚናገር እንደዚህ አይነት ነገሮች ብዙ ጊዜ ኒውትራል ቦዲ ተቋቁሞ የሚያወጣው ሪፖርት ከሰማን በኋላ እያንዳንዱ ድርሻውን የሚወስድ ማለት ነው። መንግስትም፣ ተቃዋሚ ድርጅቶች። ምክንያቱም በማንኛውም በኢትዮጵያ ታሪክ በምናውቀው የዚህ የመጠላለፍ ፖለቲካ እንዲህ አይነት አንተ ኦፖርቹኒቲ ሲገኝ በዛ አክቲቭ ስለሚሆን ማለት ነው። ማንኛውም በተለያዩ ሶሻል ሚዲያም ላይ ይሁን በተለያዩ ሚዲያ የሚወጡ ነገሮች ደግሞ ተረጋግተው ከመጡ በኋላ ማን ነው ተጠያቂ የሚለው ያኔ ይታወቅ። ከዛ ውጭ ግን ያው የኢትዮጵያ ፖለቲካ ሁሉም ኢንተረስት ስላለው የራሱ ተጠያቂ እጁን የሚቀስረው ወደ ተለያየ አቅጣጫ ነው። ስለዚህ በአሁኑ ሰዓት ባለኝ መረጃ እኔ ትናኖ ለማለት ለጊዜ ከብደኛል።
አመሰግናለሁ እንደው ስለ ትብብሮ ስለሚያደርጉት ተሳትፎ በፕሮግራማችን። አንዳንድ አድማጮች እንግዲህ ለምሳሌ ቀደም ብዬ ስማቸውን የጠቀስኩት አቶ ሂሩይ ምን ይደረግ በሚለው ላይ መንግስት በይፋ ህዝቡን ይቅርታ መጠየቅ እንዳለበት፣ ገዳዮችና ደብዳቤዎች በአስቸኳይ ለፍርድ መቅረብ አለባቸው፣ ጉዳዩም በገለልተኛ ወገን መጣራት አለበት የሚል የመፍትሄ ሀሳብ አቅርበዋል። በሌላ በኩል ደግሞ ዘውዴ ጀገሬ የተባሉ ራሱ በተማሪዎች መካከል ግጭት እንደነበረና በመደወላቡ ዩኒቨርሲቲ አንድ ተማሪ በሌሎች ተማሪዎች ለምን አትደግፉንም ብለው በሳቸው አገላለጽ ነው ይሄንን እኛ ነጻ ከሆነ ወገን ማጣራት አልቻልንም እንደተገደለ። ይሄ እንግዲህ ወደ ለየለት ግጭት እንዳይወስድ መንግስት እስካሁን ለተፈጸሙ በደሎች ተማሪዎቹን በየቦታው ስናነጋግር ነበረ። የፌደራል ኃይሎች፣ የአጋዚ ኃይሎች እንዲሁም የኦሮሚያ አድማ በታኝ ኃይሎች ናቸው የሚተኩሱብን ነው የሚሉት። ቀደም ብዬ እንደገለጽኩት ሂዩማን ራይትስ ዋች ካለፈው ሳምንት በፊት 140 እንደደረሰ የተገደለው ሰው ቁጥር፣ በዛ ላይ የወደመ ንብረት አለ። በዚህ ላይ አጠር ያለ ሀሳብ ይስጡኝ፣ ወደ ማጠቃለያ እንሄዳለን።
ትልቁ ነገር ምንድን ነው? የኦሮሞ ህዝብ በባህሉም አንደኛ በጋዳ ሲስተም ዲሞክራት የበለጸገ ዲሞክራት ያለው ኢትዮጵያ ውስጥ ብሔር ኦሮሞ ነው። ከዛ ውጭ ደግሞ እኛም ዘራችን ትንሽ ቢቆጠር የኢትዮጵያ ህዝብ ማንኛውም የኦሮሞ ዘር ይኖረዋል። ከዛ ውጭ ደግሞ የኦሮሞ ብሔር ትልቅ ህዝብ ነው። ቅድም ወንድሜ ጸጋይ እንዳለው ወደ 40 ሚሊዮን ነው። ስለዚህ ኢትዮጵያም የተመሰረተችው በዚህ በትልቁ ግንድ በኦሮሞ ብሔር ነው እያልን ያለው። ከዛ ውጭ አያቶቻቸው በሞጋሳና በጉድፈቻ ብዙ ወንድሞቻችን እህቶቻችን በኦሮሚያ ውስጥ ሀብት እንዲያፈሩ አድርገዋል። የተሻለ ቤተሰብ ሆነው እንደ ወንድም እንደ ልጅ ሆነው እየወረሱ እንዲኖሩ አድርገዋል። ስለዚህ ያ ባህል ሊቀጥል ይገባል። በተለይ ደግሞ በዚህ በኢሊቱ ላይ የምናየው ስም ጠርቶ እዚህ የሚለው የኦሮሞ ህዝብ ካለው ወደ ሰፊነት አንጻር የሚሰማቸው ሰው ባይኖርም እነሱም ቆም ብለው ባህላችን ምን ነበረ፣ ሁለተኛ ደግሞ ከትልቅ ብሔር ደግሞ የሚጠበቀው ደግሞ እንደዚሁ ወደ ሰፊ ሆኖ ሌሎቹ ሰዎች ስፔስ ሰጥቶ ያሉትን ችግሮች እየፈቱ መሄድ ነው እንጂ አሁን ቅድም እንዳልሽው በዩኒቨርሲቲ አንድ ብሔር ከዚህ ጋር አልደገፍከንም ደገፍከን ተብሎ እዛ ድረስ ወርዶ የኤሊቱ ውጤት ነው ያኛው። ያው ኮዝ ኤንድ ኢፌክት ሆኖ ኢፌክቱ ነው። ግን ሁላችንም ቆም ብለን ማሰብና በተለይ የኦሮሞ ዘር ያለን ማንኛውም የአያቶቻችንን ባህል የአያቶቻችን ሰፊ ባህል እውቀት ያው ኢንተርናላይዝ አድርገን በልጆቻቸውም ያ መንፈስ እንዲቀጥል ይህን እንደ መፍትሄ ነው የማደርገው። እና ያው አጋጣሚ ተጠቅሜ ለማንኛውም የኦሮሞ ምሁራን ይህን ጥያቄ ማቅረብ እፈልጋለሁ። እንደ አንድ ዜጋና አገሬ ታድጋለች ያው የልማታዊ መንግስት አስተሳሰብ ልማትን ቅድሚያ የሰጠ መንግስት ማድረግ ነው። አገሪቷ የተሻለች እንድትሆን ከድህነት የአቶ መለስ ንግግር ቢሆንም ከድህነት ናዳ ማምለጥ ያለብን ስለሆነ እንደዚህ እየተጓተትን ሳይሆን ከድህነት ብንወጣ ለማንኛውም ያለው ቦታ ያለው ሁሉ ነገር የሚበቃልና የተሻለ አያቶቻችን የተሻለ ሀገር ፈጥበት። ስለዚህ ያንን ወንድሜ ጸጋዬውን ያው ጓደኞቹ የኛውን ጽንፍ ቀዝቀዝ አድርገው የተሻለች ኢትዮጵያ የምንመሰረትበት ያዝ በኛ ትውልድ እንዳይል ስምና ሌሎች ነገሮች የሚቆሙበትን አማራጭ እንዲመርጡ ይህን አጋጣሚ ተጠቅሜ ለመናገር ነው። አመሰግናለሁ።
አቶ ኤልያስ ግደይንና ዶክተር ጸጋዬ አራርሳን እናመሰግናለን። የመጨረሻው ክፍል በነገው ምሽት ይቀርባል። የዚህ ዝግጅት የተከበራችሁ አድማጮች ለመሰነባበት ትንሽ ደቂቃዎች ይቀሩናል። አጫጭር መረጃዎችን ላካፍላችሁ። ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር 21 ብር ከ24 ሳንቲም ተመንዝሯል። ዛሬ የመሸጫው ዋጋ 21 ብር ከ24 ሳንቲም፣ የመግዣው ዋጋ 21 ብር ከ33 ሳንቲም ነበረ። አንድ ዩሮ 22 ብር ከ97፣ አንድ የእንግሊዝ ፓውንድ 30 ብር ከ05 ሳንቲም ነው። ነገ አርብ ጥር 13 2008 ዓ.ም ተመረተ። አዲስ አበባ በአመዛኙ ፀሐያማ ትሆናለች። ከፍተኛ ሙቀቷ 24 ዝቅተኛው 11 ዲግሪ ሴልሺየስ እንደሚሆን ማምሻውን ያገኘሁት ትንበያ ይጠቁማል። ዝግጅታችን ክቡራትና ክቡራን አድማጮች ተጠናቋል።
በዝግጅት ክፍላችን ስም ደህና ደሩ እንላለን። ወደ ትግርኛ ቋንቋ ስርጭት ይሆናል የምናልፈው። በእኛ በኩል በተለመደው ሰዓት እንገናኛለን። በሰላም ደሩ። Thank you.